ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ መጋቢት 3 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በየሳምንቱ እሁድ የምናቀርብላችሁ የሳምንቱን ዜና የምንተነትንበት ፍካሪ ዜና ዝግጅታችን በቅድሚያ ይቀርባል። ዓለም አቀፍ የሴቶች ቀን ማርች 8 የካቲት 29 ቀን በዚህ ባሳለፍነው ሳምንት ውስጥ መከበሩ ይታወሳል። ይህንን ዓለም አቀፍ የሴቶች በዓል በሚመለከት ከፍኖተ ዲሞክራሲ ዝግጅት ክፍል ቀርበው የነበሩ ፕሮግራሞችን አሰምተን የመጀመሪያው ክፍል ዝግጅታችን ፍጻሜ ይሆናል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን። በአዲስ አበባ የመጓጓዣ ችግር በበኋላይ ቆረቆር እንደሆነ መከተሉን ነዋሪዎች እያማረሩ መሆናቸውን መረዳት ተችሏል። አዲስ አበባ ተመልካች ያጣች ወይም የጦርነት ከተማ ሆናለች የሚሉ ብዙዎች ናቸው። በከተማዋ አብዛኛዎቹ አካባቢዎች የተቆፈሩ ቦዮችና ያልተዘጉ ጉድጓዶች ስለሚበዙ እግረኞች በመኪና መሄጃ አስፋልት ላይ ለመጓዝ ስለሚገደዱ ለአደጋ ይጋለጣሉ። በከተማዋ የተደረጉ ጥናቶች እንደሚያስረዱት አብዛኛው የከተማዋ ህዝብ 90 ከመቶ የሚሆነው እግረኛ መሆኑ እየታወቀ የመንገድ ግንባታ ሲደረግ እግረኛው ላይ እንዲተኮር ተደርጎ አለመሆኑ የመንገድ መሐንዲሶች ያስረዳሉ። በተቆፋፈሩ የእግረኛ መንገዶች የሚጓዙ አይነ ስውራን በጉድጓዶቹ እየተሰናከሉ በመውደቅ ለከፍተኛና ቀላል የአካል ጉዳት መዳረጋቸውን የሚያስታውሱ ወገኖች እንደሚሉት የወያኔ ሹሞች እንዳለቆቻቸው ትኩረታቸው አገር ማጥፋቱ ላይና ዘረፋ ላይ በመሆኑ ብዙሃኑን ህዝብ የሚመለከት ጉዳይ ላይ ጆሮ ዳባ ልበስ ማለታቸው የተለመደ መሆኑን በመረት ይገልጻሉ። ከዚሁ ጋር በተያያዥነት የመጓጓዣ ጥረት ከጊዜ ወደ ጊዜ እየባሰና እየከፋ በመሄድ ላይ ይገኛል። ወያኔ የባቡር አገልግሎት ማስፋፋቱን ቢናገርም በኤሌክትሪክ መቆራረጥ ሳቢያና በመለዋወጫ እጥረት በየጊዜው በጉዞ ላይ እንዳለ እየተሰናከለ እንደሚቆም ተገልጋዮች እያማረሩ መሆናቸው ይሰማል። ጠዋትና ማታ የአውቶቡስና የታክሲ ሰልፎች እስከ 200 ሜትር እንደሚረዝሙና በርካታ መስመሮች አንድ ሰዓት በላይ እንደሚያስጠብቁ ይገልጻሉ። በተያያዥነትም ወያኔ ዘንድሮ ግንባታ እንደሚጀምር ያስታወቀው ከሽሮ ሜዳ እስከ ስታዲየም የውስጥ ለውስጥ የባቡር ሐዲድ ዝርጋታ ወሬ ሆኖ መቅረቱም ታውቋል። ውስጥ ለውስጥ ይዘረጋል ለተባለው ሐዲድ የብድሩን ገንዘብ ይዞ የሚገነባው ያው የለመደው የቻይና ኩባንያ ያበደረው ገንዘብ በአግባብ እየተከፈለው ባለመሆኑ መሸማቀቁን መገንዘብ ተችሏል። በዚህም ሳቢያ ኩባንያው የባቡር አገልግሎቱን 40 ከመቶ የሚሆነውን ድርሻ እንዲይዝ የቀረበለትን አማራጭ ወደ 60 ከመቶ እንዲሆን እየተደራደረ መሆኑን ከውስጥ አዋቂዎች መረዳት ተችሏል።
ወያኔ የኢትዮጵያ መምህራን ማህበርን አፍርሶ ለዘረኛ ፖለቲካው አገልጋይ የሆነ ማህበር በመትኩ በመጎለት የመምህራን ድምጽ እንዳይሰማ ቢያደርግም መምህራን በተገኘው አጋጣሚ ሁሉ እየወረደባቸው ያለውን የወያኔን ግፍ በመዘርዘር ተቃውሟቸውን እየገለጹ መሆኑ የሚታወቅ ነው። ወያኔ የመምህራንን የተቃውሞ ድምጽና ትግል ለማሸማቀቅ መምህር አሰፋ ማሩን በጠራራ ጸሐይ መግደሉ የሚታወስ ነው። የወያኔን ግፍ ያስመረራቸው እንደ መምህር የኔ ሰው ገብሬ ህይወታቸውን በገዛጃቸው የሚያጠፉ መምህራን ቁጥር እየበረከተ በመሄድ ላይ እንደሆነ ለመረዳት ተችሏል። የደሞዝ ማስተካከያ ከተደረገ ወዲህም ቢሆን የመምህራን ህይወት ካለማቃነን ከእጅ ወደ አፍ የሆነና ኑሮን ኑሮ ካሉት መቃብር ይሞቃል እንደሚሉት አይነት ህይወት እንደሆነ ለማንም ግልጽ ነው። ከዚህ በላይ መምህራን ያልመከሩበትና ያልዘከሩበት ዘረኛ የሆነውና ትውልድን እየገደለ ያለው የትምህርት ስርዓት እንዲወገድና በመትኩ የትምህርትን ጥራት የሚያስጠብቅ ስርዓት እንዲዘረጋ ያላሰለሰ ትግል እያካሄዱ መሆናቸው የሚታወቅ ነው። በቅርቡ የመንግስት ሰራተኞች የኑሮ ውድነቱን ለመቋቋም እንዲያስችላቸው በሚል ወያኔ ያደረገው የደሞዝ ጭማሪ መምህራንን እንደማይመለከት በመግለጹ ወትሮም በቋፍ የነበረው የመምህራን ብሶት መገንፈሉን ከተለያዩ አካባቢዎች ከሚደርሱን ዘገባዎች ተገንዝበናል። ወያኔ በጎንደርና በጎጃም በተለያዩ አካባቢዎች መምህራንን በመሰብሰብ ተሐድሶ የሚለውን የጅል ዘፈኑን በመስፈን ሊያለነቁራቸው እንብኝ ብለው በቁጣ እንዳስቆሙት መረዳት ችለናል። በዚህም ሳቢያ በርካታ መምህራን እየታፈኑ በመታሰር ላይ ናቸው። ይህን ተከትሎ የታሰሩት መምህራን እስኪፈቱና የደሞዝ ጭማሪው እስኪደረግ በተለያዩ አካባቢዎች የሥራ ማቆም አድማ እንደመቱ ለማወቅ ተችሏል።
ወያኔ የአስቸኳይ ጊዜ አዋጅ ያለውን ከማወጁ ቀደም ሲል በርካታ ድረገጾችን ከማወቅ ባለፈ መዝጋቱ የሚታወቅ ሲሆን እንደ ዩቲዩብ እና ፌስቡክ አይነቶችን በተለያዩ ጊዜያት እንደሚያፍን የሚታወቅ ነው። ይህ ሀገርንና ህዝብን ሙሉ በሙሉ በግልጽ በወታደራዊ አገዛዝ ስር ያደረገው አዋጅ ከአምስት ወራት በላይ ማስቆጠሩ ሲታወቅ እስካሁን የሶሻል ሚዲያዎች እንደ ዩቲዩብ፣ ፌስቡክ፣ ዋትስአፕ ወዘተ የመሳሰሉት እንደተዘጉ መሆናቸው ይታወቃል። ይህ በእንዲህ እንዳለ የጭቆናው አዋጅ በወጣ በአንድ ወር ጊዜ ውስጥ እነዚህን አገልግሎቶች የሚሰጠው ብቸኛው የወያኔ የቴሌኮሙኒኬሽን ኩባንያ ወደ 20 ሚሊዮን ብር ኪሳራ እንደደረሰበት ይፋ መደረጉ የሚታወስ ነው። ይህ ድርጅት የደረሰበትን ኪሳራ ለማካካስ ሲባል ለተንቀሳቃሽ ስልክ የቅድሚያ ክፍያ ሂሳብ ላይ ሰው ያልተጠቀመበትን ሂሳብ በመቁጠር ዘረፋ እያካሄደ መሆኑን ከውስጥ አዋቂዎች የተገኘው መረጃ ያስረዳል። ወያኔ ይህንን የወታደራዊ አገዛዝ አዋጅ ለሌላ 6 ወራት ሊያራዝመው እንደሚችል እንደማያጠራጥር የሚያስረዱ ወገኖች ይህ ዘረፋም በተመሳሳይ ሁኔታ ሊቀጥል እንደሚችል ይናገራሉ።
የተባበሩት መንግስታት የእርዳታ ጉዳይ አስተባባሪ ጽህፈት ቤት በኢትዮጵያ የገባው ድርቅና ረሃብ እየተባባሰ በመምጣቱ ያለው በጀት እየጨመረ የሚሄደውን የተረጂዎች ቁጥር ፍላጎት ለማሟላት የማይበቃ መሆኑን ሰኞ የካቲት 7 ቀን ገለጸ። ጽህፈት ቤቱ የተረጂዎች ቁጥር በየጊዜው እየጨመረ መሄዱን ገልጾ የተሰጠውን እርዳታ ወደ ቦታው ለማድረስ የአራት ወራት ያህል ጊዜ የሚፈጅ በመሆኑ በአሁኑ ወቅት በስቃይ ላይ ያለውን ወገን ህይወት ለማትረፍ ያስቸግራል ብሏል። በኢትዮጵያ 5.6 ሚሊዮን ህዝብ ያስቸኳይ ጊዜ እርዳታ የሚያስፈልጋው ሲሆን በምስራቅ አፍሪካ ያለው የረሃብተኛ ቁጥር 13 ሚሊዮን የደረሰ መሆኑም ተነግሯል። የውሃ እጥረት ያጋጠማቸው አካባቢዎች በርካታ ሲሆኑ ከዚህ ችግር የተነሳ የሚሞቱ እንስሳትና ህፃናት ቁጥር በየቀኑ እየጨመረ በመሄድ ላይ ነው ተብሏል። በደቡብ ኢትዮጵያ በውሃ እጥረት ለተጠቁ አካባቢዎች በቦቴና በተሽከርካሪዎች አማካኝነት ውሃ ለማጓጓዝና ለማከፋፈል በየሳምንቱ 2.7 ሚሊዮን ዶላር ወጪ እንደሚጠይቅም ተነግሯል።
ዛሬ በኢትዮጵያ ጫት የማይቃምበት አካባቢ ማግኘት የማይታሰብ መሆኑን ብዙዎች ይጠቅሳሉ። በአንዳንድ ዩኒቨርሲቲ ግቢዎች ውስጥ ሳይቀር እንደሚሸጥ የሚናገሩ ብዙዎች ናቸው። ከጫት ቀጥሎ ካናቢስ በመባል የሚታወቀው አደንዛዥ እጽ በስፋት በሁሉም የሀገሪቱ አካባቢዎች እየተሸጠ መሆኑ ይነገራል። በተለይ የዩኒቨርሲቲ ተማሪዎችና ሌሎች ወጣቶች ለነዚህ አደንዛዥ እጾች የተጋለጡ ናቸው። በየዩኒቨርሲቲዎች አጥር ዙሪያ የጫት መሸጫ ቤቶችና መደቦች አብረው ከዩኒቨርሲቲዎች ጋር እየተመሰረቱ እስኪመስል ድረስ እየተስፋፉ መሆናቸው እየታወቀ በወያኔ በኩል ለማስቆም የተደረገ ምንም አይነት እርምጃ አለመኖሩ የወያኔን ትውልድ ገዳይነት ያሳያል ብለው የሚያማረሩ ብዙዎች ናቸው። ከነዚህ እጾች ጋር በተያዘ በርካታ ወጣቶች ለአምሮ በሽተኝነት እየተዳረጉ መሆናቸው በተለያዩ አካባቢዎች የተካሄዱ ጥናቶች ያስረዳሉ።
ወያኒ ስልጣን ከያዘ ጀምሮ ተግባራዊ በሆነው ያንድ ዘር የበላይነትና ትውልድ ገዳይ የትምህርት ፖሊሲ ምክንያት በኢትዮጵያ ውስጥ ያለው ስራ አጥነት አደገኛ ደረጃ ላይ መድረሱ ታወቀ። የትምህርት ደረጃቸው በጣም ዝቅተኛ ከሆኑ ከከፍተኛ የትምህርት ተቋማት የተመረቁ በሚሊዮን የሚቆጠሩ ወጣቶች ለአመታት ያለ ስራ የተቀመጡ መሆናቸውና ከፊሎቹም እንደ ግንበኝነት መንገድ ቁፋሮ በሱቆችና የግል የስራ ተቋሞች ውስጥ ለመስራት የተገደዱ መሆናቸው ተገልጿል። በየአመቱ ከዩኒቨርሲቲዎችና ከከፍተኛ የትምህርት ተቋማት የሚመረቁ ወጣቶች ቁጥር በአማካይ 150 ሺህ መድረሱ የተነገረ ሲሆን አብዛኛዎቹም ለስራ ሲያመለክቱ ችሎታቸው አይመጥንም እየተባለ የሚመለሱ መሆናቸውን ይናገራሉ። ለወጣቶቹ ችሎታ ማነስ ዋናው ምክንያት የትምህርት ፖሊሲው ሲሆን ተመጣጣኝ ስራ አለማግኘታቸው ደግሞ የስራ መስኮች ጠባብ መሆናቸውን የሚያሳይ ነው ያሉ የፖለቲካ ተንታኞች እድሜያቸው ከ30 በታች የሆኑ ወጣቶች ያጠቃላዩን ህዝብ 70% ድርሻ በያዙበት ሁኔታ ስራ አጥነት በጣም አሳሳቢና አደገኛ መሆኑንም ገልጸዋል።
የዛሬ 3 እና 4 አመታት ከተለያዩ ዩኒቨርሲቲዎች በተለያየ የትምህርት መስክ ተመረቁ በትንሹ ከ200 ሺህ በላይ ወጣቶች እስካሁን ስራ አላገኙም። የችግረኛ ቤተሰብ ልጆች የሆኑ በቀን 40 ብር የሚያስገኝ የቀን ስራ ላይ መሰማራታቸው እየተሰማ ነው። ይህ ሁኔታ በትምህርት ላይ ያሉ ወጣት ተማሪዎች ላይ የሚያሳድረው የመንፈስ ብራት ቀላል እንዳልሆነና ይህ ደግሞ ወደፊት በቀላሉ ሊጠገን የሚችል ቀውስ አለመሆኑን የህብረተሰብ ሳይንስ ሳዋቂዎች ያስረዳሉ። እየተከፈቱ ያሉት የቻይና፣ የቱርክ፣ የህንድ ወዘተ ኩባንያዎች አብዛኛውን በዩኒቨርሲቲ ምሩቃን ሊሰሩ ለሚችለው ስራ ሰራተኛ የሚያመጡት ከየሀገሮቻቸው በመሆኑ የስራ አጥን ብዛት የመቀነስ ኢምንት ታህል ሚና እንደሌላቸው ባለሙያዎች ያስረዳሉ።
በኦጋዴን በደገሃውር በቆላፎና አካባቢው በቦረና በጉጂ በኮንሶ በአርማ ምንጭና አካባቢው በጊኒር በቆቃ በመቂ በምስራቅ ሐረርጌ በድሬዳዋ ዙሪያና በአካባቢው በአፋር የሰሜን ሸዋ ቆላማ አካባቢዎች ወዘተ ረሃቡ ከብቶችን በገፍ እየጨፈጨፈ ከመሆኑም በላይ እንኳን ለጽዳት ጉሮሮን ለማራስም ውሃ ባለመኖሩ የተለያዩ በሽታዎች እንደተከሰቱ ከጤና ባለሙያዎች መገንዘብ ተችሏል። በሶማሌና በቦረና አካባቢዎች ኮሌራ እንደተከሰተ ውስጡን እየተወራ መሆኑንም መረዳት ተችሏል። ወያኔ ደቡብ ሱዳን የኮሌራ ወረርሽኝ በስፋት እየተዛመተ መሆኑን በየዜና እወጃው እየገለጸ ባለበት በረሃብ የተጠቁ ያሉ ወገኖቻችን ለኮሌራ መጋለጣቸው እንዲሸፋፈን ማድረጉ ብዙዎችን እያስቆጣ መሆኑን ተገንዝበናል።
አብዛኛዎቹ ከውጭ የሚመጡ ኩባንያዎች ኢትዮጵያ ውስጥ ለመስራት ሲመጡ በግንባታ ስራ ውስጥ የሚሰማሩበት በርከት ያለ ገንዘብ ከመንግስት ባንኮች ተበድረው ለመስራት ሲሆን ይህ አይነቱ የብድር አሰጣጥ ለሀገር ውስጥ ባለሀብት የገዢው መደብ የጎሳ አባሎች ካልሆነ በስተቀር የሚፈቀድ እንዳልሆነ ለጉዳዩ ያቀረቡ ወገኖች ያስረዳሉ። ከሁለት ወራት በፊት የኢትዮጵያ ንግድ ባንክ ለቱርክ ሳይጊን ዲማለሰኛ የአልባሳት ኩባንያ ያበደረው ገንዘብ ኩባንያው መክፈል ባለመቻሉ ባንኩ ድርጅቱን ለመረከብ ያደረገው መንደርደር ክላይኛዎቹ የውያኔ ቁንጮች በደረሰው ቀጭን ትዕዛዝ ከኩባንያው ላይ እጁን ለማንሳት ተገደዋል። በተመሳሳይም በቅርቡ ስለንዳዋ የተሰኘ የቱርክ የአልባሳት ኩባንያም የተበደረውን ገንዘብ ሳይከፍል ከሀገር በመውጣቱ ባንኩ የግን አግባብ ተከትሎ እርምጃ ለመውሰድ ያደረገው እንቅስቃሴ መጨናገፉ ታውቋል። እነዚህ ሁለቱም ኩባንያዎች በሽርክና ከውያኔ ጋር ተስማምተው ስራ የጀመሩ በመሆኑ ባንኩ ያበደረውን ገንዘብ ለማስቀባት እክል እንደገጠመው ለማወቅም ተችሏል። ታዛቢዎች እንደሚሉት እነዚህ ሁለት የቱርክ ኩባንያዎች ምሳሌ ይሆኑ እንጂ አብዛኛዎቹ ኩባንያዎች ከወያኔ ቁንጮዎች ጋር በመስማማት የሀገር ሀብትንና የህዝብን ገንዘብ እየዘረፉ ከሀገር መውጣት የተለመደ እንደሆነ ነው።
ሐሙስ የካቲት 30 ቀን በአሜሪካ ምክር ቤት የኢትዮጵያን ሁኔታ በሚመለከት የተለያዩ ባለሙያዎች ምስክርነት የሰጡበት ስብሰባ ተካሂዷል። ስብሰባውን ያዘጋጀው አካል መሪ ባደረጉት የመግቢያ ንግግር ኢትዮጵያ በአሁኑ ወቅት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባል መሆኗን አስታውሰው አገዛዙ በሚከተለው ፖሊሲ በአገሪቱ ውስጥ ከፍተኛ ተቃውሞ መኖሩንና ተቃውሞውን ለማስቆም ያፈና እርምጃ መውሰዱን ጠቁመዋል። 10 ሺህ የሚሆኑ ቢለቀቁም በብዙ ሺህ የሚቆጠሩ ዜጎች በእስር ቤት መሆናቸውን የተቃዋሚ ድርጅቶች አባላትና መሪዎች መታሰራቸውና ያለ ፍርድ እየተጉላሉ መሆናቸውን በአጠቃላይም የፖለቲካው መዳር እየጠበበ መምጣቱን ገልጸዋል። በቅርቡ ስልጣኑን የለቀቀው የአሜሪካው አስተዳደር ጋር በተደረገ የግል ውይይት ያገዛዙ ተወካዮች ድክመታቸውን ቢያምኑም ወያኔ ራሱን የሚያይበት መነጽር ሌላው ዓለም ከሚያይበት የተለየ ነው በማለት የስብሰባ ችግሮችን ለመፈለግ አስተዋጽኦ ይኖረዋል ብለዋል። በተከታታይ ምስክርነታቸውን የሰጡት ባለሙያዎች ለኢትዮጵያ ሁኔታ ዝርዝር ያሉ መረጃዎችንና ትንታኔዎችን አቅርበዋል። ከቀረቡት መካከል በኢትዮጵያ አፈናውና ጭቆናው በጋድ እየተካሄደ ያለ የአሜሪካ መንግስት ባለስልጣኖች አይናቸውን በመጨፈን ሁኔታውን ለማየት ያልፈቀዱ መሆናቸውን፣ የወያኔን አገዛዝ ከሚረዱት መካከል የአሜሪካ መንግስት ከፍተኛ ድርሻ ያለውና ጫና ለማድረግ ብቃት ያለው መሆኑንና የፖለቲካ እስረኞች ያለ ቅድመ ሁኔታ በአስቸኳይ መፈታት እንዳለባቸው በመተንተን ገለጻ አድርገዋል። የወያኔ አገዛዝ ከአናሳ ጎሳ የተውጣጣ ጨካኝ ቡድን መሆኑ የተገለጸ ሲሆን በውስጣዊ ክፍፍልም እየተዳከመ መምጣቱንም በአንዳንዶቹ ተጠቅሷል።
በኢትዮጵያ ጽንስ የሚያጨናግፉ ወጣት ሴቶች ቁጥር እየጨመረ መሆኑን ሰሞኑን ከሚወጡ መረጃዎች መገንዘብ ተችሏል። ይህ ሁኔታ በሀገሪቱ ዋና ዋና ከተሞች እየተስፋፋ መሆኑን ጉዳዩን በቅርብ እየተከታተሉ የሚገኙ ወገኖች ያስረዳሉ። በአዲስ አበባ በየመንደሩ በግልጽና በስውር በዚህ ጽንስ በማስወረድ ላይ የተሰማሩ እንዳሽን መፍላታቸውን ብዙዎች ያስረዳሉ። በየመንደሩ ውስጥ በሚገኙ መንገዶች ልጃገረዶች ሲጓዙ ለጽንስ ማጨናገፍ በሚሰሩ ደላሎች እንደሚጎነተሉ በብስጭት ያስረዳሉ። ብዙዎች እጅግ አደገኛ በሆነ ሁኔታ ይህንን አረመኔያዊ ድርጊት ስለሚፈጽሙ የበርካታ ለጋ ወጣት ሴቶች በህይወት እየተቀጠፉ መሆናቸው ይታወቃል። በእንደዚህ ያለው አደገኛ በሆነ ሁኔታ ጽንስ ያጨናገፈች ሴት በህይወት ብትተርፍም ህይወቷን በሙሉ ከአፍረተ ስጋዋና ከማህፀኗ ጋር ተያያዥነት ላላቸው በርካታ ደዌዎች እንደምትዳረግ የማህፀን እና የወሊድ ሐኪሞች ሐሳባቸውን ይሰነዝራሉ። ወያኔ ይህን አረመኔያዊ ድርጊት ውስጡን እያበረታታው እንደሚገኝም ለማወቅ ተችሏል።
የወያኔ አገዛዝ ሸቀጦች ዋጋ ላይ ጭማሪ በሚያደርጉ ነጋዴዎች ላይ የቅጣት እርምጃ እንደሚወስድ አስታወቀ። በተለየ ምግብ ዕቃዎች ዋጋ እየጨመረ መምጣት በርካታ አመታትን ያስቆጠረ መሆኑ የታወቀ ነጋዴዎች ዕቃ በመደበቅ ዋጋ በመጨመርና የሚዛን ቅነሳ በማድረግ የዕቃዎችን ዋጋ እንዲንር አድርገዋል በማለት ለመቅጣት መሞከሩ ብዙዎችን አስገርሟል። የሸቀጥ ዋጋ እየጨመረ የሚገኘው አቅርቦቱ በማነሱ ነው የሚሉ ወገኖች ምንም እንኳን በአገራችን የገባው ድርቅ አንዱ ምክንያት ቢሆንም በተለያዩ የባዕድ ባለሀብቶች እየተመረተ ወደ ውጭ ከሚወጣው እህል በተጨማሪ የወያኔ አባላት ንብረት የሆኑ ግዙፍ ኩባንያዎችና የንግድ ተቋሞች እንዲሁም ግለሰቦች የጤፍ እንጀራን ሳይቀር በገፍ ወደ ውጭ በመላክ አቅርቦቱን በማመናመናቸው ዋጋው ሊንር ችሏል ብለዋል።
ሐሙስ ፍርድ ቤት የቀረበው ጋዜጠኛ ጌታቸው ሽፈራው የተከሰሰበትን ወንጀል እንዲያምን የቀረበለትን ጥያቄ እንደማይቀበል በምሬት ገልጿል። በጋዜጠኝነቱ የሰራው ሥራ ወንጀለኛ እንደማያደርገው ተከራክሯል። ፍርድ ቤቱ ከዚህ በፊት ጌታቸው በማዕከላዊ እስር ቤት የሰጠውን ቃል አቃቤ ሕጉ እንዲያቀርብ ጠይቆ ጉዳዩን ለማየት ለመጋቢት 22 ቀን ቀጠሮ ሰጥቶታል። ጌታቸው የታሰረው ጥር 7 ቀን 2007 ዓ.ም ምረ ሲሆን ክሱ ከሽብርተኝነት ወደ ወንጀለኛነት ዝቅ ያለ ቢሆንም እስካሁን ፍርድ ሳያገኝ እየተሰቃየ ይገኛል። በዚሁ ቀን የፌደራል ፍርድ ቤት የዶክተር መራን የዋስትና ጉዳይቶ ፍርድ ይሰጣል ተብሎ ሲጠበቅ የነበረ ሲሆን አቃቤ ሕግ የጽሑፍ መቃወሚያ በማቅረቡ ለአርብ መጋቢት 1 ቀን
በአዲስ አበባ የሚገኘው ሂልተን ሆቴል በሚቀጥሉት 3 አመታት ለግል ባለሀብቶች ሊሸጥ መሆኑ ተነገረ። ሂልተን ሆቴል የተሰራው በንጉሱ ዘመን በ1960 ዓ.ም ተመረጸ ሲሆን የሂልተን ኩባንያ ከኢትዮጵያ መንግስት የ50 አመታት የአስተዳደር ኮንትራክት ወስዶ መሆኑ ይታወቃል። በኮንትራክቱ መሰረት የሂልተን ዓለም አቀፍ ድርጅት ከሆቴሉ ገቢ 20% እንዲወስድ የተደረገ ሲሆን ኮንትራክቱ በሌሎች ቦታዎች የሂልተንን ስም ያዙ ሆቴሎች እንዳይከፈቱ የሚከለክል ነበር። 60000 ካሬ ሜትር በሆነ ቁልፍ ቦታ ላይ የተሰራውና 400 የመኝታ ክፍሎች ያሉት ይህ ሆቴል 280 ሚሊዮን ዶላር የሚያስወጣ እድሳት እንደሚያስፈልጋው ተነግሯል። በሚቀጥለው የበጀት አመት አሜሪካ ለተለያዩ ሀገሮች የምትሰጠው እርዳታ ሊቀንስ እንደሚችል የትራምፕ አስተዳደር በማስተዋወቁ የወያኔ አገዛዝ ስጋት ላይ የወደቀ መሆኑ ታወቀ። የዋይት ሃውስ የበጀት አስተዳደር ዳይሬክተር ቅዳሜ የካት ታይምስ ቀን ለዜና ተቋሞች በሰጡት መግለጫ የአሜሪካ መንግስት በሚቀጥለው አመት ለመከላከያ ተቋሙ የመደበውን ተጨማሪ 54 ቢሊዮን ዶላር ወጪን ለማካካስ አሜሪካ በውጭ ጉዳይ መስሪያ ቤትና በተራድኦ ድርጅት በዩኤስኤድ አማካኝነት የምትሰጠውን የውጭ እርዳታ የምትቀንስ መሆኑን ገልጿል። የሚቀነሰው የእርዳታ መጠን 50.1 ቢሊዮን ዶላር ሲሆን በፊት ከነበረው በ37% የቀነሰ መሆኑም ታውቋል።
የተባበሩት መንግስታት ድርጅት ዋና ጸሐፊ ለጸጥታው ምክር ቤት ያቀረቡት ውስጣዊ ዘገባና አንድ የተባበሩት መንግስታት ድርጅት ከፍተኛ ባለስልጣን በይፋ በሰጡት መግለጫ መሰረት የደቡብ ሱዳን መንግስት የምግብ እርዳታ ወደ ተረጂዎች እንዳይደርስ እየከለከለ ከመሆኑም በላይ የሰላም አስከባሪ ኃይሎች እንዳይንቀሳቀሱ አግዷል በሚል ከሰዋል። ዋና ጸሐፊው ዘገባ በደቡብ ሱዳን ውስጥ ማህበረሰባዊ እሴቶችና ትስስሮች እየጠፉ መሆናቸውን የገለጸ ሲሆን የሱዳን መንግስት ወታደሮች ከቁጥጥር ውጪ በመሆን የጭካኔ ተግባሮችን ይፈጽማሉ ብሏል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ባለስልጣን የሆኑት ሚስተር ስቲፈን አልብራይት በሰጡት መግለጫ በሚደርስባቸው ግፍ ከቀያቸው ለቀው ወደ ሌላ ቦታ የተሰደዱ እርዳታ የሚያስፈልጋቸው ዜጎች በመንግስት ጥቃት ደርሶባቸዋል ብለዋል። ባለፉት 4 አመታት በደቡብ ሱዳን በተፈጠረው የእርስ በርስ ጦርነት ቢያንስ 50 ሺህ ሰዎች እንደሞቱ ይነገራል። በደቡብ ሱዳን በመስራጨት ላይ ያለው ኮሌራ በሽታን ማላካል በሚባለው የደቡብ ሱዳን ሁለተኛ ትልቅ ከተማ የደረሰ መሆኑን የተባበሩት መንግስታት ድርጅት ባለስልጣኖች አስታውቀዋል። በአሁን ወቅት በመላው የደቡብ ሱዳን ከ50 ሺህ በላይ የሆኑ ዜጎች በበሽታው የተለከፉ ሲሆን በርከት ያሉት እየሞቱ መሆናቸውም ይነገራል። በተባበሩት መንግስታት ድርጅት መርጃ አማካይነት በአሁን ወቅት 14 የደቡብ ሱዳን ወረዳዎች በበሽታው መለከፋቸውና ካለፈው አመት ሰኔ ወር ጀምሮ 137 ሰዎች በበሽታው የሞቱ መሆኑም ታውቋል። መንግስት ለድሆች ለሚያደርገው ድጎማ ሊቋረጥ ይችላል የሚል ስጋት በማሳደሩ በደቡብ አፍሪካ በብዙ ሺህ የሚቆጠሩ ሰዎች የተቃውሞ ሰልፍ ያካሄዱ መሆናቸው ታወቀ። ሰልፉ የተደራጀው በተቃዋሚ ፓርቲ አስተባባሪነት ሲሆን ለ17 ሚሊዮን ድሃ ዜጎች ሊሰጥ የቆየው ድጎማ እንዳይቋረጥ በመጠየቅ ነው። ድጎማውን በስራ ላይ ለማዋል ኃላፊነት ተሰጥቶት የነበረው ኩባንያ ኮንትራቱ በማለቁና መንግስት አዲስ ኩባንያ ያልመደበ በመሆኑ ከዚህ ወር መጨረሻ ጀምሮ የሚደረገው ድጎማ ይቋረጣል የሚል ስጋት አለ። ከደቡብ አፍሪካ ህዝብ 1/3 ድጎማ የሚያገኝ ሲሆን በአመት 10.6 ቢሊዮን ዶላር ወጪ ይሆናል ተብሏል። የፍካሬ ዜና ፕሮግራማችን በዚሁ ይጠቃለላል። ትግላችንና የሴቶች ግዳጅ ሀገር አድን ትግላችን ስኬታማ የሚሆነው ሁሉም ዜጋ ወይም አብዛኛው ሲሳተፍበት ብቻ ነው። ይህ ማለት ከሀገራችን ህዝብ ብዙሃኑ የሆኑት በትግሉ ሙሉ ተሳትፎ ማድረጋቸው ወሳኝ ነው ማለት ነው። ሴቶች ያልተሳተፉበት ትግል ምን አይቀራል ሲባል የለበጣ ንግግር አይደለም፣ ሀቅ ነው። በቁጥር ብቻም አይደለም። ህዝባዊ ትግል ሰፊ ህዝባዊ ተሳትፎን ይጠይቃል። ትግል የወንድ ብቻ፣ ፖለቲካ የወንድ ብቻ አይደለም። ከሆነ ይራቆታል፣ የሚጫጫም ይሆናል፣ ፍሬውም ኮሳሳ መሆኑ የማይቀር ነው። አለ ሴቶች ተሳትፎ ማንኛውም ትግል የድል ባለቤት አይሆንም። ትግሉን ፈቀቅ ለማድረግና ወደ ድል ለመግፋት የሴቶች ተሳትፎ በጣም አስፈላጊ ነው። ይህ ማለትም በአገር ያሉትም ሆነ በውጭ ያሉት ሴቶች በቀድሚያ በሴትነት መሰባሰብና መደራጀት ሲገባቸው፣ ከዚሁ በተያያዥ ደግሞ በአታጋይ ድርጅቶች ገብተው ተሳትፏቸው ብርቱ መሆን አለበት። ፖለቲካና ትግልን ለወንዶች ሊተውም አይጠበቅም። ሴቶች ራሳቸው አለና ብለው ድላቸውን እንዳይቀሙ ከስርዓቱም ከወንድ ትምክህተኝነትም መታገል አለባቸው። በይፋ መደራጀት ባልተቻለበት በህቡ መሰባሰብ አማራጭ ነው። የተሻለ ሁኔታ ሲከሰትም የሴቶች ማህበር፣ ጥናት ክበብ፣ ድርጅት በሚል መሰባሰብና በተመሰረቱትም ገብቶ መንቀሳቀስ ግዴታ ይሆናል። ሁሉን ግዳጅ እና ስራ ለወንዶች መተው ሳይሆን በይመለከተናል ደረጃ ራስን አስቀድሞና ድርጅታዊ ቅርጽም ሰጥቶ መገኘቱ አስፈላጊ ነው ማለት ነው። ሴቶች እንደ ወንዶች በትግሉ ሚና የማያገኙበት ምክንያት የለም። ሴቶች ከወንዱ እኩል ናቸው፣ በንቃትም ሆነ በችሎታ የሚጎላቸው የለምና ደፈር ብለው ቦታቸውን መያዝ ይገባቸዋል ማለት ነው። ሴቶች በኢሃፓ በሁሉም መስክ መሪና ዋና ተንቀሳቃሽ ሆነው ታግለዋል፣ አርአያም ሆነው አልፈዋል፣ ምሳሌዎች ናቸው። የሴቶች በራሳቸው መደራጀት አስፈላጊነቱ ከዓመታት በፊት እንደተገለጸው በሴትነታቸው የሚደርስባቸው ጭቆና በመኖሩ ነው። ወንዶች ተራማጅ ነን አሉ ሌላ እንደ ሴትነታቸው የሚያደርሱባቸው ጫናና ጭቆና አለ። ይህን በጋራ ሆነው መታገል አለባቸው። ሴቶች በመደብ ደረጃ ልዩነት ቢኖራቸውም ሴት በመሆናቸው ሁሉም የሚጋሩት ጭቆና አለ። ይህን ስንል ደግሞ ሴትነታቸው በወየነኝነታቸው የተሰረዘውን እነ አዜብ ጎላና መሰሎቿን የሚጠቀልል አይሆንም። እነሱ የጨቋኙ ክፍል አባላት ናቸውና ለእህቶች ለእናቶች የሚቆረቆሩ ሆነ ጭቆናቸውንም የሚጋሩ አይደሉም። በመሆኑም ብዙሃኑ ሴቶች ሲደራጁ ከፖለቲካ አቋም በራቀና ይህም አቋም መስሎት በሚመጻደቅ ተቋም ሳይሆን ለሴቶችና ህዝብ መብት በቆመና ኢትዮጵያዊ በሆነ ድርጅት ማህበር አማካይነት ነው። ከፖለቲካ ገለልተኛ የሚለው ፈሊጥ ያላዋቂ ሳሚ መደነባበር እንጂ ሌላ አይደለም። ፖለቲካ ገለልተኛ መሆን ጠቀሜታው ለወያኔ ብቻ ነው፣ ራስን በማኮላሸትና በማምከን። ወያኔ ፍላጎቱ ህዝብ ከሀገር ጉዳይ ርቆና ገለልተኛ ሆኖ እንዲገኝ ነው። ለዚህ ነው ትውልድን ሊያደነዝዝና ከሀገር ሊያርቅም ሲጥር የሚታየው። ማንም ዜጋ ወደደም ጠላም ከፖለቲካ ሊርቅና ገለልተኛ ሊሆን የሚችል አይደለም፣ ኑሮው አይፈቅድለትም። መንኖ ገዳም ካልገባ እዚያም ቢሆን ፖለቲካ ይጎበኘዋል፣ መራቅ የማይሆን ነው። ማንም ዜጋ ወደደም ጠላም ከፖለቲካ ሊርቅና ገለልተኛ ሊሆን የሚችል አይደለም፣ ኑሮው አይፈቅድለትም። መንኖ ገዳም ካልገባ እዚያም ቢሆን ፖለቲካ ይጎበኘዋል፣ መራቅ የማይሆን ነው። የማንኛውም ዜጋ ህይወት ላይ የሚጫነውን ፖለቲካ አናይህም ስላሉት የሚጠፋ የሚተን አይደለም። ማለትም ወደድንም ጠላንም የሀገራችን ፖለቲካ በህይወታችን ላይ ከባድ ጫና አለው። ልናመልጠውና አላየንህም አላወቅንህም ልንለው አንችልም። ያለውን ትግል ወይ እንቀበለዋለን ወይ እንቃወመዋለን። ገለልተኛ መሆን ጭቆናን መቀበል ማለት ነው። የሴቶች ሁኔታ፣ የሚደርስባቸው በደል፣ መፈለግ ያለባቸው መፍትሄና የትግላቸው ይዘት በዚህ የሚቃኝ ነው። ሴቶች የትግሉ አካል ሆነው ካልተገኙ የራሳቸውም ያገራችንም ችግር መፍትሄ የሚያገኝ አይሆንም። ስርየት የሴቶችን ሙሉ ተሳትፎ ጠያቂ ነው። ይህን መሰረታዊ ሀቅ መጨበጥ መቀበል ያቃታቸውና በየመድረኩ መብት አክባሪ በቤታቸውና በተጨባጭ ግን አድሃሪ የሆኑትን አስመሳዮች ማራቅ ማስፈለጉ ምስጢር አይደለም። በየአደባባዩ ስለ ህዝብ መብት ጮሆ ቤት ሲገባ ሚስቱን የሚቀጠቅጥ የቤቱ ፋሽስት እንጂ ለህዝብ መብት የቆመ አይደለም። ገበና በሚል ይህን መደበቁ ያሳፍራል እንጂ ሁኔታውን አይቀይረውም። ስለዚህም ሴቶች መብታቸውን ለማስከበር መነሳት መደራጀትና ሳይወላውሉ መታገል አለባቸው። የመብታቸውን መረገጥ ካገዛዙም ሆነ ከቅርባቸው መቀበልና ማስተናገድ አይጠበቅባቸውም። እንብኝ ቅዱስ ሆና ትገኛለች ማለት ነው። እናቱንና እህቱን የማያከብረውን ካስተናገዱና ከቻሉ ልጆቻቸውም ለከፋ ጭቆናና መብት ረገጣ ይደረጋሉ እንጂ ለተሻሻለ ሁኔታ አይስተናገዱም። ስለዚህም ከታጋይ ሴቶች ምን ይተበቃል? በቅድሚያ መብታቸውን ለማስከበር በሴትነታቸው መደራጀት፣ ብዙሃኑንም በዚሁ መንገድ ለመብታቸው ማደራጀት መቻል፣ ለዲሞክራሲ በሚደረገው ቅዱስ ትግል ተካፋይ መሆን፣ በምንም አይነት ለወንድ ትምክህተኛነት አለመንበርከክ፣ ጸረ ወያኔ ሆኖ መጽናት። በዚህ መንፈስና ቅኝት ሴቶች የትግሉ አካል ሆነው ከተገኙ በወያኔ ላይ ድል መቀዳጀቱ የሚቀልና ጊዜንም የማይፈጅ ይሆናል። ድርብ ያብር አንበሳ ያስር ሲሆን ከግማሽ ቁጥራችን በላይ የሆኑት ሴት ዜጎቻችን አመጹን ከደገፉ የወያኔ የቀብር ሰዓት ነገ ሊሆን መቻሉንም መዘንጋት አይገባም። መደራጀት ማደራጀት በጽናትና ቁርጠኝነት ጸረ ወያኔ መሆንና ከመሰል ድርጅቶች ማበር። ሴት ማለት እህት እናት የትግል ቋድ ማለት ነው። በትግላችን ጊዜ አይተናል። አለ ሴቶች ተሳትፎ ትግል ህዝባዊ ድልን አያገኝም። ኮሶ ሳይመር አያሽር ነውና ቆርጠን በጋራና በህብረት እንታገል።
እስላምም ሁን ክርስቲያን፣ ታዛዥም ሁን ባለስልጣን፣ ሳድቃንም ሁን ኃጢአተኛ፣ የጦር መሪ ፈራጅ ዳኛ፣ ምሁርም ሁን ተመራማሪ፣ አራሽ ገበሬ የፋብሪካ ሰሪ፣ ንጉስም ሁን ፕሬዝዳንት የአገር መሪ፣ መንገድ ጠራጊም ሁን ወርቅ አንጣሪ፣ የነጻነት ታጋይ የመብት ተከራካሪ። አዎ እኔ ነኝ ሴቲቱ ቀጥ ብለህ እንድትሄድ የፈጠርኩል የጀርባህን አከርካሪ። አዎ እኔ ነኝ አረገሽ ስባል ከደስታ በስተቀር ለደቂቃ ያላዘንኩ፣ ሞቅ ካለው ጓዳ ለዘጠኝ ወር የተሸከምኩ፣ ወደዚህ ዓለም ብቅ ስትል የመጀመሪያ ልቅሶሁን በሰቀቀን የተካፈልኩ አው እኔ ነኝ ሴቲት የዚች ዓለም ቅመም የሁሉ መድኃኒት የአልበርት አይንስታይን ሊዮናርዶ ዳቪንቺ አውሮፕላኑን የፈጠሩ ሁለት ወንድማማች የሼክስፒርና የሎረት ጸጋዬ ኡቁ ባለቀኔ ያንን ሐማቱማ ኃይሉ ጎመራውን የፈጠርኩኝ እኔ አው እኔ ነኝ ሴቲት ፍራት ያልወጠረኝ የነጻነት ታጋይ የህዝቡ ወታደር ጥላ መከለያ ዋልታና ማገር እኔ ለመሆኔ የሰው ዘሮች እናት አትሻምርም አትፈልግም ጥናት አውኔ ነኝ ሴቲት ወላጅ የና አብራሽ የነትርሲት የጸጋዬ ደብተራው የጋይም የገለብ ደፍላ የማርቲን ሉተር ኪንግ የማልከም ኤክስ የማንዴላ የምርሳው ካሳ የሚኒሊክ እናም የጣይቱ የበላይ ዘለቀ የባቻባ ነፍሶ ወላጅ ነኝ ሴቲቱ ስንት ጀብዱ ሰርተው ስማቸው ያልተነሳ በቀኝ ጊዜዎች ላይ ያኖሩ ጠባሳ ባለታሪኮቹ የኢትዮጵያ አርበኞች ካላወቅ ተረዳ ናቸው የኔ ልጆች እናም አታውቅም እንዳው ልንገር የመተንፈሻ ሳምባ የደም ስር የነጻነት ምልክት የክብር አሁኔ ነኝ ሴቲት አገር ስለዚህም ክብር ይኖር አው ሴት ነኝ Now I'll stop again in my misery You're not to let on if I thought that left That you get up in school I'm gonna talk all of you Well I do not stop But you stop this and it Get out of friendly time It's not for challenge
ማርች 8 ለኢትዮጵያ ሴቶች ለዓለም አቀፍ የሴቶች ቀን ማርች 8 መከበር ምክንያት የተጠነሰሰው በ18ኛው ክፍለ ዘመን አጋማሽ ላይ እንደነበር መረጃዎች ያመለክታሉ። በ1857 እንደ አውሮፓውያን አቆጣጠር በአሜሪካ ኒውዮርክ ከተማ የጨርቃ ጨርቅ ፋብሪካ ሴት ሰራተኞች የአነስተኛ የደሞዝ ክፍያና ለጤና ምቹ ያልሆኑ የስራ ሁኔታዎችን በመቃወም በከተማ ዋና ዋና ጎዳናዎች ሰላማዊ ሰልፍ ማካሄዳቸው ለሴቶች መብት መከበር ከተደረጉ እንቅስቃሴዎች ጎልቶ የሚጠቀስ ሲሆን በወቅቱ በኢንዱስትሪ በበለጸጉ ሀገሮች ዘንድ የሰራተኛ ቁጥር ስርዓተ ጾታዊ ስብጥር በከፍተኛ ደረጃ ሚዛናዊ አልነበረም። ከዚህም ባለፈ በጨርቃ ጨርቅ ፋብሪካዎችና በማምረቻ ቦታዎች የሚሰሩ ጥቂት ሴት ሰራተኞች ለጤና በማይስማማ የስራ ቦታ ይመደቡ የነበረ ከመሆኑም በላይ እጅግ አነስተኛና የዕለት የኑሮ ህይወታቸውን ለመምራት በማያስችል ክፍያ ይሰቃዩ ነበር። በዚህም የተነሳ የሴት ሰራተኞችና ተባባሪ ወንድ አጋሮቻቸው በሚያደርጉት አመስ በኢንዱስትሪ እንቅስቃሴ ላይ ተደጋጋሚ የሆነ ኪሳራ መድረሱ እየተባባሰ ሄደ። የሰራተኛው ማህበራት እየተጠናከረ መምጣት በሌላ በኩል ለሴቶች እንቅስቃሴ አጋዥነቱን እያጎላው መጣ። በአውሮፓ፣ በታላቋ ብሪታንያ፣ በአሜሪካና በትንሹም ቢሆን በአውስትራሊያ ሴቶች የመምረጥና መመረጥ መብታቸው እንዲከበር የሚመለከታቸውን ሁሉ ማግባባት የጀመሩት በ19ኛው ክፍለ ዘመን ነበር። ይህ ትግላቸው በሴቶች ዙሪያ ይታዩ የነበሩ ማንኛውም ጭቆና እንዲወገዱ አመላካች ከመሆኑም ሌላ ተጨባጭ ለውጥ እንዲከሰት በር ከፋች ሆነ። የሴቶች ትግል በዚህ መልኩ ተፋፍሞ በመቀጠል በ1977 እንደ አውሮፓውያን አቆጣጠር የተባበሩት መንግስታት ድርጅት ማርች 8 ዓለም አቀፍ የሴቶች ቀን ሆኖ እንዲከበር ወሰነ። ይህን ያህል ስለ ማርች 8 ክብረ በዓል አጀማመር ካልኩ፣ አሁን ደግሞ ስለ ሀገራችን ሴቶች ነባራዊ ሁኔታ ጥቂት ልበል። ከሶስተኛና አራተኛ ክፍል ያልዘለሉ ወጣት ኢትዮጵያውያን ሴቶች ከተለያዩ የሀገሪቱ ክፍሎች መጣው ጅቡቲን፣ ግብጽን፣ ሊቢያን፣ ሶማሊያን፣ ሱዳንን ወይንም የመንን አቋርጠው ወደ መካከለኛው ምስራቅ የአረብ ሀገራት ለመሄድ ይሞክራሉ። ብዙዎች ገና እነኚህን ሀገራት ሳይሻገሩ እዛው ጉልበታቸውን ሽጠው እንዲያድሩ ያደርጋቸዋል። በመካከለኛው ምስራቅ በስራ ላይ ያሉ ኢትዮጵያውያን በከባድ የጉልበት ስራ፣ የአካልና የጾታ ጥቃት፣ የለፉበትን የመነጠቅ ወዘተ ይፈጸምባቸዋል። በዚህ ምክንያት ብዙዎቹ የአእምሮ ህመም ደርሶባቸው ራሳቸውን ያጠፋሉ። ዛሬ በብዙ ሺህ የሚቆጠሩ ህቶቻችን በሊባኖስ፣ ሳውዲ አረቢያ፣ የተባበረው አረብ ኤሚሬት፣ ኩዌት ወዘተ በቤት ውስጥ ስራና በተለያዩ አስከፊ ተግባራት ተሰማርተው ይገኛሉ። በአረብ ሀገር ያሉ እህቶቻችን መከራና ስቃይ መተንተን በቃላት መቀለድ ይሆንብናል። ከፎቅ ላይ ራሳቸውን እየወረወሩት መርዝ የጠጡትን፣ የፈላ ውሃ የተደፋባቸውን፣ ምግብ ሳይበሉ በረሃብ ጠኔ ህይወታቸው ያለፈውን፣ እስር ቤት ተወርውረው ተረስተው የሞቱትን፣ ኩላሊታቸው በቀዶ ጥገና ህክምና አዋቂ ባልሆኑ ሰዎች ወጥቶ የተወሰደባቸው ሴት እህቶቻችን እማዬ ለምን ወለድሽኝ እያሉ ነው። ኢትዮጵያዊት ሴት በአረብ ሀገራት ውስጥ የተዋረደችውን ያህል በታሪካችን የተዋረደችበት ጊዜ ነበር ለማለት አያስደፍርም። በአረባውያን ምድር ኢትዮጵያዊቷን ሴት አይዞሽ ባይ ማጣት፣ ግራ መጋባት፣ ተስፋ መቁረጥ፣ ግፍና መከራ አንገላቷት ባዷ ውላላ ሜዳ ላይ የቀረች ብቸኛ ፍጥረት የሆነች ያህል እየተሰማት ያለችበት ጊዜ ላይ ሆነ ስለ ማርች 8 በኢትዮጵያ አከባበር ማውራት በራሱ ትርጉም አልባ ይመስለኛል። አብዛኛዎቹ የአፍሪካ ሀገራት በቅኝ ግዛት በነበሩበት ወቅት እንደ አውሮፓውያን አቆጣጠር በ1964 ዓ.ም የቬና ኮንቬንሽን ሲፈረም ኢትዮጵያ ፈራሚ ብቻ ሳትሆን አርጋጅም እንደነበረች የቅርብ ታሪካችን ያስረዳናል። ዛሬ ግን የዚህን ውል ዋና አካል የሆነውን አንቀጽ 3 የኢትዮጵያ መንግስት ከነመኖሩ የዘነጋው ይመስላል። አንቀጽ 3 ባጭርና በግልጽ የአንድ ሀገር የዲፕሎማሲ ልዑክ አንዱ ተግባር በተቀበለው ሀገር ውስጥ የሀገሩን ጥቅሞችና የዜጎቹን ጥቅሞች የዓለም አቀፍ ሕግ ማቀፍን በተከተለ መንገድ ማስከበር ነው ይላል። የሀገራችን የወቅቱ የኢህአዴግ ወያኔ መንግስት አባልነትን መሰረት ያደረገና ቅድመ ለመንግስት ታማኝነት ማዕከል ያደረገው የሀገራችን ወቅታዊ የዲፕሎማሲ ስርዓት በመካከለኛው ምስራቅ ለሚሰቃዩ እህቶቻችን በቁስል ላይ እንጨት ሆኖባቸዋል። ዛሬ ለእህቶቻችን በሄዱበት ሀገር መብታቸውን ለማስከበር ኃላፊነት ያለበት መንግስት መሆኑን የሚዘነጋው አይኖርም። የአንድ መንግስት ቀዳሚ ተግባር የሀገሩን ሉዓላዊነት ከማስከበር ጀምሮ የዜጎቹን ደህንነት ዜጎቹ በየትኛውም የምድር ማዕዘን ቢኖሩ ማስጠበቅ ነው። አሁንም ይህን ኃላፊነት በቀጥታ የሚመለከተው መንግስት ነው። መንግስት በአረብ ሀገር እንባዋን የምታፈሰውን ኢትዮጵያዊ ሴት ለመርዳት የወሰደው እርምጃ ትንሿ ጅቡቲ በዲፕሎማሲ ተልዕኮ ከምትሰራው ስራ ያነሰ መሆኑ የአደባባይ ሀቅ ነው። ይህም በተራ ስሜታዊ የተሞላ ነቀፋ ሳይሆን በገሃድ የታየ እውነታ ነው። በሶሪያ፣ ሊባኖስ፣ ሳውዲ አረቢያ፣ ሱዳን የነበረውን ሁኔታ የሚያውቁና በሀገራቱ ውስጥ ያሉትንም ሆነ በአካባቢው ሀገራት ያሉትን የኢትዮጵያን የዲፕሎማሲ በሮች ሲማጸኑ የነበሩት እህቶቻችን ቢናገሩት ይቀላል። ማርች 8 የሴቶች ቀን ታስበዋላ የሚለው ከፕሮፓጋንዳ ያላለፈ የወያኔ ወረቀትና ንግግር ማሳመሪያ ዜና መሰል ነገር ከወደ ሀገር ቤት ስንሰማ ሁሌም እንገረማለን። ይህ ማለት ግን ማርች 8 የሴቶች ቀን መከበር የለበትም የሚል ሐሳብ የሌለኝ መሆኑን ደዘነኩኝ። አከባበሩ አንዳች የረባ የሴቶች እህቶቻችን ህይወት የሚያሻሽል ስራ ተሰርቶ ቢሆን ጥሩ ነበር። ሁኔታው ተቃራኒ ሆኖ ሳለ ስለ በዓሉ ማውራት በራስ በሴት እህቶቻችን ላይ ከመቀለጥ አይተናነስም ብዬ ስለማመን ብቻ ነው። በአረብ ሀገር የመከራ ቀን ለምትገፈው ለኢትዮጵያዊቷ ሴት የመራር ፌዝ ያህል ሆኖ ቢሰማት አይፈረድም። የዛሬ 50 ዓመት በፊት የቬለንስ ስምምነት የፈረመች ሀገር ዜጎች ዛሬ መረር ያለ ዲፕሎማሲ እርምጃ ወስዶ ዜጎቼ ተሰቃዩ ብለው የሚናገርላቸው መንግስት አጣው ያለክሳሉ። ሴት እህቶቻችን እናቶቻችን በባዕድ ሀገር ስለሚደርስባቸው አነሳው እንጂ በሀገር ውስጥ ከውጭ ያልተናነሰ በደል ይደርስባቸዋል። ከማስታወሰው ታሪክ አንድ ልበላችሁ። በአንድ ወቅት ነው አንድ አባወራ የትዳር አጋሩን ደጅ አውጥቶ እንደሃየ የደበደባት ያዘ። ሚስቱም ዱላውን መቋቋም አቀፋት ዋይቷ አንተ ለቃው ጀመር። በዚህም ጊዜ በአካባቢው ሲዘዋወር የነበረ ጸጥታ አስከባሪ ድምጽ ሰምቶ ወደ ስፍራው ያዘግማል። ምን ሆናችሁ ብሎ ሲጠይቅ ባል ሚስቱ አስቸገረው ረግጦ ሊያስተካክላት እንደሆነ ያስረዳል። በዚህም ጊዜ ጸጥታ አስከባሪው ቀበል አድርጎ እኔም ሌባ የገባ መስሎኝ እንጂ ስጣደፍ የመጣሁት እንዲህ ከሆነማ የአካባቢው ሰላም እንዳታውቅ ካልሲ አጉርሰህ ካቆምክበት ቀጥል በማለት ቡራኬውን ሰጥቶ ከአካባቢው ተንቀሳቀሰ ላቸዋለሁ። መሰል ሁኔታዎችን መዋጋት የሁላችንም ኃላፊነት መሆኑን እያሳሰብ በመቀጠልም እንደሚታወቀው የሃፓወክን ሴቶች ክፍል በባህል በሃይማኖት ወዘተ ሽፋን የሴቶችን መብት የሚገደቡትን ሳይወላውል ተቃውሟል። አሁንም በመቃወም ላይ መሆኑ ይታወቃል። የሴቶች መብት ያልተከበረ ሀገር ዲሞክራሲያዊ ነው ሊባል መቼም አይቻልም። ሴቶችን ጨቁኖ መብት ተከበረ ማለት ዘበት ነው። ኢሃፓ እንደውል ጊዜው የሀገራችን ሴቶች ሙሉ መብት እንዲከበር ትግሉን ይቀጥላል። ሴቶችም ለመብታቸው ተደራጅተው እንዲታገሉ የቆየ ጥሪውን ዛሬም ያስተጋባል፣ ግዴታውም ይሆናል። የኢትዮጵያ ሴቶች መብት ይከበር፣ ድርብ ጭቆና ያክትም፣ ጸረ ወያኔ ትግላችን በጋራ ይፋፋም።
ለእናቶች ለእህቶች በሃማ ቱማ ያን ዓለም ሲከሰት ከነግሳንግሱ ዘፈኑ ቀርቶ ምስጋናው ታሪኩ ለአዳም ሆኖ ሁሉ አመጣጧ ግራ ያጥንት ህልውና ኃጢአት አስተናጋጅ ሳትጠና ገና ሔዋን እናታችን ከዚያኔው ተወግዛ ከያኔው ተሰድባ ሚነበብ መጽሐፍ ቅዱሱ ቁርአኑ ዝቅተኛ ብሏት ለአዳም ተገዢ ምክንያት ለውድቀቱ ለባሏ መገዛት የሴት ልጅ ዘውድነት ዋጋ ወርቅነቷ ከሎሊነት ሚሰርጽ እርግማን ተቀባይ ገና ስትረገዝ ለሽያጭና ሞት ታጭታ የምትጠበቅ ቻይና አልና አፍሪካ ህንዶነ አረቦች መከራቸው ብዙ ሁሉም እናት እህቶች ስቃያቸው ማአት ለዚህ ዓለም ሴቶች አንጎሉ ችሎታው ብቃቱ ሳያንሳት ባህል ሃይማኖቱ እድሏን ቀምቷት በዝባዦች ገዢዎች ባሎችና ወንዶች አፍነው ይዘዋት ውድና እህቴ ጭቆናዋ በስቶ ድርብ ደግሞ ድርብ እጅግና እግሯ ታስሮ ገና ስትወለድ ታፍና እየሞተች በዱር በገደሉ ላውሬ እየተጣለች ትደግ ከተባለም ተዳርጋ ለወፍጮ ለሸክም እንስራ የመማር እድሏን በአብዛኛው ተነፍጋ ሕፃን አካላቷ ለአቅመ ሔዋን ሳይደርስ ለጨኳኝ ተድራ ተደፍራ የምታለቅስ ስትቆረጥ ለቅሶ ስትሸለት ለቅሶ ስትገረዝ ለቅሶ ስትረገጥ ለቅሶ ሁሌም ለቅሶ ስቃይ የመከራ ኑሮ ወንዱም ልበ ክፉ ላይማር ደንቁሮ የወር አበባ እንኳ ያውም የተፈጥሮ ከኃጢአት ተፈርጆ ለቆሻሻነቷ ልዩ ለመሆኗ ምልክት ተብሎ አባት ሚሆናትን ቢያንስም ታላቅ ታላቅ ማግባት የግድ ሆኖ እንብሳም ቢከጀል ጠለፋውም ደርቶ ሕፃን ልጅ ጭቁኗ ሕፃኑን አርግዛ ወሊድ ቁጥጥሩን በሕግ ተከልክላ ወሊድን ማለፉም ያንድ በአምስት ዕጣ ከማጀት ወደ እርሻ ከእርሻ ወደ ማጀት ፈዳ ኑሮን መግፋት ተቆጥሮ ከሕይወት ጭቃሹም ሻምበሉ ካድሬውም አዞባት ማርያምን የሚርደው በእሷ ግን ነግሶባት ሕጉም ቁምጣ ለባሽ ለወንድ የሚያደላ ለእስር የሚዳርጋት ሴቲቷ ተደፍራ ሴት ሆኖ መወለድ የስቃይ ሰለባ የሀገራችን ግፍ መቼም አያባራ ነብርን በጫንቃ አዝሎ ወርቂቷን በጭቃ እህትንም ንቆ እናትንም ንቆ አጉል ክብር ፍለጋ ወዲፍ ጀው ይቅርና እስቲ እንነጋገር ገበናው ይሰጣ አንዲት ቅንጣት ሳይቀር ሴት ልጅ ምን ባጠፋች የሁሉ በደል ገላዋን መቁረጡ ስትወለድ መግደል የሕፃን ሳቅ ለቅሶ ከልክሎ ማስለቀስ የት ላይ ነው መውደዱ የት ላይ ነው ማፍቀሩ ልጅን አሳልፎ ለባዳ እየሰጡ ለከፋ ባርነት ለአረብ እየላኩ ለአቅመ ሔዋን ሳትደርስ በሰው ካስደፈሩ ወንጀልንም ትዳር ብለው ከደበቁ እስቲ እንነጋገር ምንም ሳይሸፈን ሴት ልጅ ምን ባጠፋች የሁሉ በደል ዘጠኝ ወር አርግዛ አምጣ የምትወልደው የተፈጥሮን ጥበብ በማጸኗ ይዛ ውበት የምትስለው ሴቷ ልጅ እንጂ ናት መች ደንፊው ወንዱ ነው የሴት ልጅ ይላሉ ግርማ ሞገስ ክብሩን ከስድብ ፈርጀው መሳቂያ የሆኑ ድንቁርናን አቅፈው እናት ተኪ የለሽ የፍቅር ጎተራ የሁሉም ማንነት ከየት የመጣ ነው ከሷ ካልሆነማ እናቱን ከናቀ እሱ ማን ሊባል ነው ማን ሆኖ ሲወለድ ሕይወት የለገሰው የሁሉም እናቶች የእኛ ሁሉ እህቶች ሁሉም እንቁ ሴቶች ሆነው ሳለ ክቡር ለአገር ምሰሶዎች ይናቁ የለም ወይ ይባሉ የለም ወይ ዝቅተኛ ዜጎች መገለል እጣቸው መጨቆን ኑሯቸው ማን ነው ይህን ሁሉ የፈረደባቸው እስቲ እንነጋገር ገበናው ይሰጣ ማን ነው ሀገር ገንቢ ማን ነው ቆራጥ ጀግና ማን ነው መጠለያ ለስንቱ ደካማ ታሪክ ነው ተረት ነው ወንዱ ብቻ ጀግና ለአገሩ የሞተ ብሎ የሚያወሳ የሴቶችን ሚና ከቶም ማያነሳ ሐቅ ነው ውሸት ነው ሴት ልጅ ፈሪ ብሎ የሚለፈልፈው የወንዱ ጀግንነት የሴቷ ጽንስ ሆኖ የነአቶን ፍርሃት ሴቱ ያሸነፈው ዘመን ተለውጦ አንበሳ ሳይገሉ ጎፈሬ ጉትቻ ታሪክን ጸሐፊው ሆኖ ወንዱ ብቻ መወድሰ ራሴን ሲጠርቅ ሲደልቅ የሴቶችን ሚና ሲያንኳስስ ሲያናንቅ ዘመን አለፈና ትምክህትም ጌጥ ሆኖ የሴቶች ጭቆና ሁሉንም ተብትቦ ኅብረተሰብ ሁሉ በዚህ ምክንያት ታሞ ደፋ ቀናው ቀጣይ ጭቆናው እስካለ እድገት ኬት ሊመጣ ሴት ከተጨቆነ እናቱን እህቱን ወንዱ ከበደለ ይህን ነገር ይታወቅ ገበናው ይሰጣ በሴት በዳይ ሀገር ነጻነት አይመጣ ወንዶች ምኒልኮች ባድዋ አሸነፉ ወይስ ጣይቶቹ ከጎን ሆነው ታግለው ድልን አበሰሩ ዘመቻ የጥንቱ የትናንት የዛሬው የመንግስት የፋኖ ነው ሴት ልጅ ባትኖርበት ምን ነበር የሚውጠው የወንድ ወኔ የሚሉት ምንጩ ከየት ነው ሴት ልጅ ጀግናይቷ አመጣ ባትወልደው ደካማውስ ማን ነው ጠንካራውስ ማን ነው ግማሽ ሰማይ ይዞ ምሰሶ የሆነው ግራዚያኒ ነጩ ግራዚያኒ ጥቁሩ ባንጃ የትናንቱ የዛሬም ሹምባሹ ሀገርን ሲያደሙ ፍጅት ያካሂዱ ሰለባ ወንድ ብቻ ወይስ ነበር ሴቱ? አወቅ ነቃን ብለን ፋኖ ገቢ ጫካ ቤቱን ማናቆየች መቀነት አጥብቃ አረመኔው ደርጉ መሐይሙ ካድሬ ሲጫወት በሬሳ በሯ ላይ ተሰጥቶ የማጠኗ ፍሬ ደስታ ኩራቷ ቀብርም ተከልክላ እንባም ተከልክላ ማናት ጀግናይቱ ጸንታና በርትታ ጠላት ያፋፈረች የሁላችን እናት ያቺ ሴቷ እኮ ነች። ታዲያ ጀግና ማን ነው ጠመንጃ አንግቦ ዱር ጫካ የገባው ወይስ ቤቷ ቀፍታ የናጠጠን ፋሽስት የምትጋፈጠው? በዚያ ክፉ ዘመን ዛሬም ባውሬ ጊዜ ለእናቶች እህቶች የነበረ አባዜ የሚያዩት አባዜ
ተነግሮ መቼ ሊያልቅ መቼስ ተሞክሮ ታሪክ በሴት መጻፍ መቼ ተጀምሮ?
መቸም ይጎተራል I'm not a bad guy.